دموکراسیه. یه ایتیوپیا حزبایی آبی و تاوی پارتی ایها با لسان از 33 قطر 3 تحساس هلت شیخ عمد امرد یه ایهاپا وانا وانا هگراوی پولیسیوچ یه درجتو منشان نامد رشا مسرت یاد رگو ودفیت که هگراچن دیموکراسیاوی هگمنگت تسر بمیت تدار درو هگراوی پولیسیوچ لاینو የፓርቲው ብሔራዊ ፖሊሲዎች የድርጅቱ ራዕይ ቀጥተኛ ነጸብራቅ ናቸው። ፓርቲው ከተመሰረተበት ጊዜ ጀምሮ ለኢትዮጵያ ሕዝብ ይበጃል ብሎ ባመነባቸው ሀገራዊ ፖሊሲዎች ላይ ቀድሚያና አጽንኦት በመስጠት በፖለቲካ ፕሮግራም ውስጥ አስገብቶ የሚሻሻሉትንም በሂደት እያስተካከለ የትግሉ ማዕከል እንዲሆኑ አድርጎ እስከዛሬ ድረስ በመታገል ላይ ይገኛል። እነኚህ ሀገራዊ ጠቀሜታ ያላቸው ብለን የመዘገብናቸው ዋና ዋና ፖሊሲዎች በተግባር በሚተረጎሙበት ወቅት የሀገራችንን ሁለንተናዊ ችግር በሂደት ይቀርፉታል ብለንም እናምናለን። የፓርቲው ብሔራዊ ፖሊሲዎች በቀጥታ የሚያተኩሩት የሀገራችንን መሰረታዊ ችግሮች ማለትም ረሃብን፣ በሽታን፣ ድህነትን ኋላ ቀርነትን ለማጥፋት በሚደረጉ እርምጃዎችና ውጤቶች ላይ ቅድሚያ መስጠት ሆኖ በዘለቄታ መልኩ ደግሞ የሀገራችንንና የህዝባችንን ብሔራዊና ዘላቂ ጥቅም ማስጠበቅ ይሆናል። ይህም ለቆምንበት ዓላማ አልፋና ኦሜጋችን ነው። ከዚህ የበለጠ ሌላ ቀዳማይና ዳህራይ ወይም ዋነኛና መጨረሻ ጉዳይ የለንም። በራዕዩ ላይ ተመስርተው በፓርቲው የፖለቲካ ፕሮግራም ውስጥ የተቀረጹት እነዚህ ሀገራዊ ፖሊሲዎች በተግባር ሊተረጎሙ የሚችሉት በሀገራችን ዴሞክራሲያዊ ስርዓት በአስተማማኝ ሁኔታ ሲረጋገጥ ብቻ ነው ብለን እናምናለን። በአስተማማኝ ደረጃ ስንል የህዝብን ሙሉ ነጻነት፣ የሀገርን ሉዓላዊነትና የህግን የበላይነት መሰረት ያደረገ ህገ መንግስት ሕያው ሲሆንና የሀገሪቱም ዜጎች ያለ አንዳች ገደብ ተሳታፊ ሲሆኑ ነው ማለታችን ነው። ህገ መንግስቱን ያህል መሰረታዊ የሀገር ሰነድ ሕያው ነው የሚባለው ነዋሪዎቿን የሚያሳትፍ ዴሞክራሲና አንዱ ከሌላው አንድ አምሳል አንድ አካል መሆኑ የሚረጋገጥበት ሁኔታም ሲኖር ነው። የክስተት ሶስት መሰረታዊ ጥቅሞች ይኖሩታል። እነዚህም አንደኛ የህዝብን ነጻነት ከማረጋጋት አኳያ አስተማማኝ ይሆናል። ሁለተኛ አምባገነን እንዳያቆጠቁጥ ለመከላከል ይረዳል። ሶስተኛ የሀገሪቱን ዜጎች ሁሉ ያለምንም ገደብ ስለሚያሳትፍ የብሔራዊ እድገትን ለማስፋፋትና ለማፋጠን ከፍተኛ ሚና ይጫወታል። በመሆኑም አሳታፊ ዴሞክራሲ የአንድን ሀገር ህገ መንግስት ሕያውነት ከሚያረጋግጡ መሰረታዊ ጉዳዮች መካከል አንዱ መሆኑ ሊያከራክር አይችልም። ፓርቲው ብሔራዊ ፖሊሲዎችን በፕሮግራሙ ውስጥ የቀረጻቸው ከሚከተለው የፖለቲካ መስመር ጋር እንዲጣጣሙና የሀገራችንን ተጨባጭ ሁኔታዎችንም የሚያንጸባርቁ መሆናቸውን በማረጋገጥ ነው። በሀገራችን ተጨባጭ ሁኔታዎች ላይ ስናተኩር ዛሬ ኢትዮጵያ በመላው ዓለም ከሚኖሩ ህዝቦች ውስጥ በሁሉም አይነት የእድገት መስፈርት ስትለካ ከመጨረሻው እርከን ላይ እንደሆነች እናውቃለን። 85% የሚሆነው ህዝብ በገርጣሪቱ ኢትዮጵያ በእርሻ ተግባር ላይ የተሰማራ ነው። የእርሻው ዘዴም በጥንታዊ አተራረስ የምርት አሰባሰብ ሂደት ላይ የተመሰረተ ነው። ይህም በመሆኑ አንድ ገበሬ አመቱን ሁሉ ሲማስን ባጅቶ የሚያገኘው ምርት ቤተሰቡን እንኳን ለወራት ሊመገብ የሚያስችለው አይደለም። ይህ የጥንታዊ የእርሻ ዘዴ ዝንተ ዓለሙን ከድህነትና ከረሃብ እንዳይወጣ አድርጎታል። የአንድ ገበሬ ሚስት ከጀንበር መውጣት እስከ ፀሐይ መግባት ድረስ ስትማስኑላ የድካሟን ዋጋ ለማግኘት አትችልም። ልጆቿን አጥግባ፣ ቤተሰቧን አልብሳ፣ ጤናቸውን ጠብቃ፣ እረፍት አግኝታ የመንፈስና የአእምሮ ደስታን ለማግኘት እየታደለች አይደለችም። የተሟላ የጤና አገልግሎት፣ የተጣራ ውሃ፣ ትምህርት ቤት፣ የመገናኛና የመጓጓዣ አገልግሎት ታገኛለች ተብሎም አይታሰብም። ባሏም ከእርሻው ያገኛትን አነስተኛ ሰብል ገበያ ወስዶ መሸጥ የሚያስችለው መንገድ ስለሌለው በዚህ ረገድ ምን ያህል የጸና ችግር እንዳለበት ሊረዳው የሚችለው ራሱ ገበሬው አርሶ አደሩ ብቻ ነው። በበርካታ ሚሊዮን የሚቆጠረው የገጠር ነዋሪ ሕዝብ የሚኖርበት አሳዛኝ ሁኔታ በቅርብ ሆኖ ለተመለከተው ሀገራችን በ21ኛው ምዕት ዓመት ውስጥ ገብታለች ብሎ ለማመን ይቸግረዋል። የትኩረታችንና የጭንቀታችንን ኢላማ ቅድሚያ የሰጠነው በገጠሪቱ ኢትዮጵያ ለሚኖረው ጎስቋላ ሕዝባችን አሳዛኝ የኑሮ ሁኔታ ቢሆንም አብዛኛው የከተማ ነዋሪ ወገናችንም የሚመራው ሕይወት ከብዙ አንጻር ሲታይ ከገጠሩ ኢትዮጵያዊ ሕይወት የተሻለ አይደለም። ምናልባት በከተማው ብልጭልጭና ሰው ሠራሽ የሆኑትን ቁሳቁሶች እያየ የዘወትር የኑሮ ችግሩን ትኩረት አቅጣጫ ለመለወጥ የሚያስችለውን ጊዜያዊ እፎይታ ለማግኘት ይረዳው እንደው እንጂ በመሠረቱ በኑሮ ደረጃ ያለው ልዩነት እምብዛም ነው። በጣም ጥቂት የሆኑትን የናጠጡ ሀብታሞችን የተንደላቀቀ ኑሮ እያየ የበይ ተመልካች ከመሆን በቀር ከገጠሩ ድሃ ገበሬ የተለየ ሕይወት ይመራል አይባልም። የኢትዮጵያ ከተሞች ሕይወት ለብዙ ዜጎች የምድር ገሃነም ነው። የሥራ አጡ ብዛት፣ የወጣት ሴቶች በሚያሳዝንና በሚያዋርድ ተግባር መሰማራት፣ የበርካታ ወጣቶች ባደንዛዥ እጽ ልምድ መበከልና በልዩ ልዩ ወንጀል ድርጊቶች መሰማራትና የኑሮ ውድነት ሰማይ ጠቀስ መሆን ሁሉ ሲደመር ለአብዛኛው ዜጋ የከተማ ነዋሪዎችን ሕይወት ምድራዊ ሲኦል አድርጎታል። ይህ አገሪቱ በኢኮኖሚና በማኅበራዊ በኩል የቱን ያህል ቀውስ እንደገባች የሚጠቁም ቢሆንም በፖለቲካው ረድፍ ደግሞ የቀውሱ ጥልቀትና ስፋት ብቻ ሳይሆን ውስብስብነቱ እጅግ የተጥመለመለና የመፍትሔው ውልም የተደነባበረ መሆኑን ሁሉም ዜጋ ተረድቶታል። አገራችን ዛሬ በአንድ አናሳ ብሔር የተደራጀና የታጠቀ ቡድን የውጭ ኃይል ድጋፍ አግኝቶ መላውን የአገሪቱን ዜጎች በአምባገነንነት የሚገዛት ምድር ሆናለች። ዜጎች በሀገራቸው በሰላምና በነጻነት በተረጋጋ መንፈስና አእምሮ ሊኖሩባት አልቻሉም። በሆነው መንገድ ሀገሩን ለቆ መሰደድ ተቀዳሚ ፍላጎቱ የሆነበት ዜጋ ቁጥር ትንሽ አይደለም። ቁጥሩን በትክክል ለማወቅ ያልተቻለ ዜጋ እንበለ ፍርድ በተለያዩ ማጎሪያዎች እየተሰቃየ ይገኛል። በየቤቱ እየታፈነ መዳረሻው የማይታወቀውን ሕዝብ ቤቱ ይቁጠረው ከማለት በስተቀር ትክክለኛውን አሃዝ መናገር የሚቻል አይደለም። በአንዳንድ የሀገሪቱ የፖለቲካ ታዛቢዎችና ተንታኞች አመለካከት የወያኔን አገዛዝ ከሂትለሩ አገዛዝ ጋር ያነጻጽሩታል። ሁለቱም በዘር ላይ የተመሠረተ ሥርዓት ያራምዳሉ። የስለላ መዋቅራቸውና የመጨቆኛ ተቋማታቸው፣ የተወርዋሪ ጨፍጫፊዎቻቸውና የማሰቃያ ዘዴያቸው ከሞላ ጎደል ተቀራራቢዎች ናቸው። አንድ የሚለያቸው መሠረታዊ ነገር ቢኖር ሂትለር ከሁሉ በፊት ጀርመን ማለቱና ወያኔዎቹ ደግሞ ለእኛ ያልሆነች አገር ትበጣጠስ ማለታቸው ብቻ ነው። ሂትለር ከጀርመን ዳር ድንበር አልፎ ተርፎ ዓለምን ለመውረር ሲያብድ፣ ወያኔዎቹ ደግሞ ከተነሱበት ክፍለ አገር ወጥተው አጎራባች ክፍለ አገሮችን እየወረሩ የትግራይን የቆዳ ስፋት መለጠጣቸው ሁለቱንም ዘረኞች በተጻራሪ ንጽጽር ያስቀምጣቸዋል። ሂትለር ጀርመን ወይም ሞት ሲል፣ ወያኔ ደግሞ ትግራይ ወይም ሞት ብሎ የመላው ኢትዮጵያ ሕዝብ ቋሚና ተቀዳሚ ጠላት መሆኑን በተግባር አስረግጧል። ሂትለር ከጀርመን ሕዝብ ሆ የሚልለት ወገን እንደነበረ ሁሉ ለወያኔም ይህን የሚያደር የአካባቢ ተወላጅ የለም ማለት ባይቻልም፣ የወያኔ ግብሩና ሥራው ግን ደጋግመን እንደገለጽነው ከትግራይ ሕዝብ ጋር ምንም ግንኙነት የለውም። በግብረ ጠፉነቱ መቀጠሉ የኋላ የኋላውን መዘዝ ግን ወያኔ እስከ ዛሬ አልተረዳውም። በእርግጥም የሀገራችን ሁኔታ በግድም ሆነ በውድ መለወጥ ይኖርበታል። ይህ የሀገራችንን ሁኔታ ቁልጭ አድርጎ የሚያሳየውን ሀቅ ለመለወጥ ያስችለናል ብለን የመረጥነው የፖለቲካ መስመር አማራጭ ርዕዮተ ዓለም ሶሻል ዴሞክራሲ ነው ብለን ከዚህ በፊትም ገልጸናል። ሶሻል ዴሞክራሲ ስንል ይህ ህብረተሰባዊና ሰፊውን ህዝብ አቀፍ ለሀገራችን እድገት በጣምራ መልክና ሂደት ጥቅም ያስገኛል ማለታችን ነው። ይህ የጣምራ ሂደት ሁሉንም የሀገራችንን ህብረተሰብ ፍላጎት ያስተናግዳል ለማለት ይቻላል። ይህም ለምንታገልበትና ለምንሰዋለት ብሔራዊ ራዕይና ዓላማ ብሎም ለሀገራችን ብሔራዊ ጥቅም ምላሽ ሊሰጥልን ይችላል ከሚል እምነት የመነጨ ነው። በሶሻል ዴሞክራሲ የፖለቲካ መመሪያችን ዙሪያ የድሃ ገበሬውን፣ የሰራተኛውን፣ የከተማ ነዋሪውን፣ ጎስቋላ ኑሮን፣ ጧሪ የሌላቸውን አዛውንትን፣ እጓለ ምዑታንን፣ የነዳያኑን፣ የአካለ ስንኩሉን ወዘተርፈ ሁኔታ ለማስተናገድና ምላሽ ለመስጠት የሚችል ፕሮግራም አማራጭ መስመር እንደሚሆን እንመኛለን። በሌላ በኩል ደግሞ የዴሞክራሲን መሰረታዊ ዓላማና ግብ፣ አሰራርና ሂደት፣ ፍልስፍናና ድርጊት መሰረት ያደረገ የመንግስት አመሰራረትና አካሄድን አንግቦ የሚጓዝ እንዲሆን እንሻለን፣ እንፈልጋለን፣ እንታገላለንም። ታዲያ ይህ ከላይ የተዘረዘረው የሶሻል ዴሞክራሲ ፖለቲካ አቋም ጠቅለል ብሎ ሲነገር ሁሉንም የሀገራችንን የህብረተሰብ ክፍል ዕድሜ፣ ጾታ፣ መደብ፣ ከተማ፣ ገጠር፣ ሃይማኖት፣ ዘር፣ ደካማ፣ ብርቱ፣ ሰራተኛ፣ አሰሪ ወዘተ ሳይለ ሁሉንም የሀገሪቱ ዜጎች ያላድሎ በአንድ ብሔራዊ ሕገ መንግሥት ጥላ ስር የሚያስተናግድና ለሀገራዊ እድገት ሁሉን የሚያሳትፍ የመንግሥት መመሪያ ይሆናል። በእኛ እምነት ስለ ማንኛውም ብሔራዊ ፕሮግራም ወይም ሀገራዊ ፖሊሲዎችም ሆነ የልማት ዕቅዶች ከማሰባችን በፊት በዋናነት መሠረት ሊጣልለት የሚገባው የሀገሪቱ ሕገ መንግሥት ጉዳይ መሆን አለበት እንላለን። በሕዝብ ተሳትፎና ውሳኔ ላይ የተመሠረተና ሁሉም የሀገሪቱ ዜጎች ያጸደቁት ሕገ መንግሥት መኖር ከሁሉም በፊት ቅድሚያ የሚሰጠው ጉዳይ ነውናም ማንም አስተዋይ ሀገር ወዳድ ዜጋ የሚያምንበት ለመሆኑ ልንጠራጠር አንችልም። ለዚህም ነው ስለ ዴሞክራሲያዊ ሕገ መንግሥት ጉዳይ የተለየ ትኩረትና አጽንኦት ሊሰጠው ይገባል ብለን የትግላችን የቅድሚያ ጥያቄና ተልእኮ ያደረግነው። ከወያኔ ጋር ካሉን መሠረታዊ ልዩነቶች መካከል ዋነኛው የሕገ መንግሥት ጉዳይ ለመሆኑ ሁሉም ዜጋ የሚያውቀው ስለሆነ ወደ ዝርዝር ነጥቦች መሄድ የሚያስፈልገን ሆኖ አላገኘነውም። ማንም ድርጅት ይሁን ነጻ አውጪ ግንባር ነኝ ባይ ሁሉ በኃይል ሥልጣን ከጨበጠ በኋላ የራሱን ውሱንና ጠባብ የፖለቲካ ፕሮግራም በሰው ሠራሽ ሂደትና ዘዴ ልክ እንደ ወያኔ የሀገሪቱ ሕገ መንግሥት አስመስሎ ሊያቀርብ አይችልም፣ አይፈቀድለትምም። የኢትዮጵያ ሕዝብ በተፈራራቂ አምባገነን መሪዎች የተገነዘበው መራራ ተመክሮ ቢኖር የዴሞክራሲ መብቶች ታፍነው ሕዝቡ ያልተሳተፈበትና ይሁንታውንም ሊሰጥ ባልቻለበት ሁኔታ እንኳን ሕገ መንግሥት ተብሎ በመቁነን መቸሩ ነው። የዚህ ቀጥተኛ ውጤት ደግሞ ሀገሪቱ አሁን ያለችበትን የወደቀችበትን ሁለንተናዊ ችግርና ጥፋት አስከትሏል። የሰው ልጅ ነጻነትና መብቶች በሌሎች ምጽዋትና ችሮታ፣ በጎ ፈቃድና ሐዘኔታ የሚሰጥ አይደለም። የሰው ልጅ ነጻነትና መብት ሰው በመሆኑ ብቻ በሰብአዊ ተፈጥሮ ያገኛቸው የማይደፈሩና የማይገሰሱ የማይለወጡና የማይሸረፉ ናቸው። የኢትዮጵያ ሕዝብ ሰብአዊና ዴሞክራሲያዊ መብቶችን በርጥባን ሊያገኝ አይፈልግም። አኩሪ ታሪክ ላለው ለኢትዮጵያ ሕዝብ ይህ ድርጊት ውርደት ነው። ይህ የወያኔ ሥርዓት የኢትዮጵያን ሕዝብ ሊያዋርድና ሊበድል ቆርጦ መነሳቱን ደግሞ በእሮሮ መገንዘብ ከተገደደ ዓመታት አልፈዋል። የኢትዮጵያ ሕዝብ ሰብአዊና ዴሞክራሲያዊ መብቶቹ በተፈራራቂ አምባገነን ሥራ ሲረገጡ እንደ ቆዩ ሁሉ አሁንም በዚያው ታፍነው እንደ ቀጠሉ ናቸው። ኢትዮጵያ አገራችን ከዚህ የብሔራዊ ችግር አዙሪት ለአንዴና ለመጨረሻ መላቀቅ አለባት። ኢህአፓ ለኢትዮጵያ ሕዝብ ይጠቅማሉ ብሎ ያመነባቸውን ሀገራዊ ፖሊሲዎቹን በሀገሪቱ ሕገ መንግሥት ውስጥ እንዲካተቱለት የሚታገለው ኢትዮጵያ ከዘረኞች አምባገነን ሥርዓት ከተላቀቀች በኋላ በሕዝቧ ቆራት ተጋድሎ በምታገኘው ሰላምና መረጋጋት መሠረት ዴሞክራሲያዊ ሕይወት መምራት ስትጀምር ነው። ለዚህ ሁኔታ መመቻቸት መታገል ብቻ ሳይሆን ለመጪው ብሩህ ተስፋ ተዘጋጅቶ መቆየትም አስፈላጊ እንደሆነ እናምናለን። የፓርቲውን ዋና ዋና ሀገራዊ ፖሊሲዎች ለምንታገልለት ህዝብ ዳግም ማሳወቅም የትግል ግዴታችን እንደመሆኑ ይህንን ማድረግ አስፈላጊ ሆኖ አግኝተነዋል። የኢሃፓ ፖሊሲዎች ተቅለል ባለ መልኩና አብይና ዋና በሆኑ ይዞታዎች ሲቀርቡ በሚከተሉት ቅርጽና ይዘት ሊካተቱ ይችላሉ። የዓላማችን መቅድም የሆነው የኢትዮጵያ ህዝብ ሉዓላዊነትና የስልጣን ምንጭነት በህግ የሚረጋገጥበት በዜጎች እኩልነት ላይ የተመሰረተ የህዝብና የሀገር አንድነት የሚጠበቅበት የእምነት የሐሳብና የህሊና ነጻነት የሚከበርበት በህዝብ ነጻና ርቱዓዊ ምርጫ የሚቋቋም ፌደራላዊ ዴሞክራሲያዊ ሪፐብሊክ መመስረት ይሆናል። ይህንን ተግባራዊ ለማድረግ ከሚያስችሉት የህዝብ የማዕዘን ድንጋዮች መሰረታዊ ዴሞክራሲያዊና ሰብአዊ መብቶች መረጋገጥ ናቸው። የዓላማችን መቅደም የሆነውን የወደፊቷ ኢትዮጵያን ለማየትም መሰረቱ ይህ ነው። ቀደም ብሎ እንደተገለጸው ሀገራችን በድህነት የመጨረሻውን ደረጃ መያዟን ከተገነዘብን ዘንዳ ኢትዮጵያ ቀድሚያ ልትሰጠው የሚገባት ብሔራዊ ኢኮኖሚዋን መገንባት እንዳጣዳፊና አንገብጋቢ ጉዳይ ሊቆጠር ይገባል። በመሆኑም የድህነታችንን ምክንያቶች በሂደት ለመቅረፍ ብሔራዊ ብልጽግናን መሰረት ያደረገ የሀገሪቱንና የህዝቧን ጥቅም ያካተተና ቀድሚያ የሰጠ በገበያ ኢኮኖሚ መርህ ላይ የተመሰረተ ብሔራዊ ኢኮኖሚ መገንባትና የህዝቡን የኑሮ ደረጃ ማሻሻል ብሔራዊ ፖሊሲያችን ነው። 85% የሀገራችን ህዝብ ኑሮ የተመሰረተው በግብርና ላይ በመሆኑ በዋናነት የመሬቱን ይዞታ መለወጥ፣ መሬት ለአራሹ መሆኑን ማረጋገጥና በእርሻ ላይ የተመሰረተ ኢንዱስትሪ አግሮ ኢንዱስትሪ ማስፋፋት ተመጣጣኝ የሆነ የእድገት እርምጃ ማምጣት ፍላጎታችንና ተስፋችን ነው። ያልተነካው የሀገራችን ድልብ የተፈጥሮ ሀብትና የከርሰ ምድር ማዕድናት ለህዝብ ጥቅም የሚሆኑበትን ሁሉ ማበረታታት ብሔራዊ ኢኮኖሚን ከመገንባት አንጻር ዋነኛውን ክፍል ሊይዝ ይገባል። ነጻ የሀገር ውስጥና የውጭ የንግድ እንቅስቃሴ፣ የባንክ፣ የፋይናንስ፣ የመድህን ወይም ኢንሹራንስ መስፋፋት በሀገራችን የኢኮኖሚ ፖሊሲ ህግና ስርዓት እንዲከናወን ማድረግ ማንም ክፍል ወይም ባለስልጣን ያለ አግባብ እንዳይጠቀምበት ለማድረግ ወሳኝ ነው እንላለን። በነጻ ገበያ ላይ የተመሰረተ ኢኮኖሚ ፖሊሲ የህዝቡን ሙሉ ተሳትፎ የሚያስተናግድ እስከሆነ ድረስ ከድህነታችን ለመላቀቅ በሚደረገው ጥረት አይነተኛ ሚና እንደሚጫወት እንረዳለን። ሰርቶ አደሩን ህዝብ ግን ለጨፍን ብዝበዛ አሳልፎ የሚሰጥ ስርዓት መስፈኑን ኢሃፓ አይደግፍም። የሰለጠነውን የሰው ጉልበት ገበሬውና ከሰራተኛው ኃይል እንዲሁም ከሀገሪቱ የተፈጥሮ ሀብት ጋር አስተባብሮ የእድገት ጎዳና ለመቀየስ በህግ ላይ የተመሰረተ ነጻ የኢኮኖሚ ፖሊሲ መዘርጋት ሀገራችንን ከዓለም ተመጽዋጭነት ነጻ እንደሚያደርጋት የጋለ ተስፋ ብቻ ሳይሆን በራሳችን መተማመንን ያረጋግጥልናል እንላለን። ከሀገራዊ ኢኮኖሚ ፖሊሲያችን ጋር ተለይቶ የማይታየውና አንዱ ከሌላው ጋር ተደጋጋፊ ነው ለማለት የሚቻለው ብሎም ለሀገር እድገትና ብልጽግና መሰረታዊ ሚና የሚጫወተው የሀገራችንን የትምህርት ስርዓት ወይም ፖሊሲ ለብሔራዊ ጥቅም እንዲውል ማድረግ ነው። ትምህርት ከሀገሪቷና ከህዝቧ ታሪክ፣ ባህልና ልምድ እንዲሁም ፍላጎትና ጥቅም ጋር ተቀናጅቶ የሚራመድበትን ፖሊሲ መንደፍ አስፈላጊ ነው። ትምህርት ከምርት ስራ እንዳይነጠል ሆኖ መሀይምነትን ማጥፋትና እድሜያቸው ለትምህርት የደረሱ የሀገሪቱ ሕፃናት የትምህርት ዕድል በነጻ ማግኘት የዜግነት መብታቸው ብቻ ሳይሆን የመንግሥት ግዴታም ጭምር መሆኑን በሀገሪቱ ሕግ እንዲደነገግ ማድረግ ትኩረት ሊሰጠው ይገባል። በድህነት መቆራመዳችንና ከዓለም ስልጣኔ ወደ ኋላ መቅረታችን ምክንያት ከሆኑት ዋና ዋናዎቹ የሳይንስና የቴክኖሎጂ ጥበብ በሀገራችን አለመስፋፋት ነው። የኢትዮጵያ የትምህርት ፖሊሲ ከሚያተኩርባቸው የሥርዓት ትምህርት ይዘት ውስጥ የሳይንስና ቴክኖሎጂ መካተት ወሳኝነት አለው። ጥናትና ምርምር በሀገራችን ሥርዓተ ትምህርት ውስጥ ሁነኛ ቦታ እንዲሰጠው እንፈልጋለን። የተማረ ሕዝብ ለኢትዮጵያ ሀገራችን የልማትና እድገት መሠረት ለመሆኑ ለሕዝባችን ለማስረዳት አንቃጣም። እድሉ ተነፍቆት ነው እንጂ የትምርትን ጠቀሜታ ልጆቹን በላቡ ዋጋ ካስተማረው ሕዝብ የበለጠ የሚረዳው የለም። መቼም የሀገራችን ሁለንተናዊና ስር የሰደዱ ችግሮችን ዘርዝሮ ለመጨረስ ቢያስቸግርም ለተለያዩ በሽታዎች ሰለባ የሆነው ሕዝባችን ያለበትን ስር የሰደደ የጤና ችግር ግን እንዲሁ በአርምሞ የሚታለፍ እንዳልሆነ እንገነዘባለን። በሀገራችን ስር የሰደዱ በሽታዎችንና ተውሳኮችን ለመዘርዘር በሙያው የሰለጠኑ ሊቃውንት የሥራ ድርሻ በመሆኑ ያንን ለመመዝገብ አንቃጣም። በቀላሉ ሊወገዱ ከሚችሉት አፍለኛ ተውሳኮች ጀምሮ ስር እስከ ሰደዱትና የገነኑ በሽታዎች ምክንያት የሚሰቃየውን ሕዝብ ከህመም ለማላቀቅ መሠረታዊ የጤና ፖሊሲ አውጥቶ በየፈርጁ ተግባራዊ ማድረግ አማራጭ የሌለው ተግባር እንደሆነ ግን መረዳት ያስፈልጋል። ተግባራዊ ለማድረግ ከሚያስችሉት አንዱና መሠረቱ ለሕዝብ የሚያገለግል የጤና ሥርዓት ማቋቋም ነው። የሕዝቡን ጤና ለመጠበቅ ብሔራዊ የጤና ጥበቃ ፖሊሲ መስርቶ ለመላው የሀገሪቱ ዜጎች የሚዳረስ የጤና ፕሮግራም መዘርጋት የአንድ መንግሥት ተቀዳሚ ተግባሩና ግዴታው እንደሚሆን የሚያከራክር አይሆንም። የሀገሪቱ የኢኮኖሚ አቅም በሚፈቅደው ሂደት የጤና ተቋማትን በገጠርና በከተማ በሚገባ ማስፋፋት በሽታዎቹን ለመቆጣጠርና በሂደትም ለማጥፋት የመጀመሪያው እርምጃ ነው። ጤናው ያልተጠበቀለት ዜጋ ከድህነትና ከኋላ ቀርነት ሊላቀቅ እንደማይችል መዘርዘር የሚያስፈልገን አይመስለንም። የኢትዮጵያ ሀገራችን አይነተኛ ብሔራዊ ሀብቷ ዜጎቿ እንደመሆናቸው የዜጎቿን ጤንነትና ደህንነት መጠበቅ ቅድሚያ የሚሰጠው ጉዳይ ሆኖ ሳለ የወያኔ አገዛዝ ተቋሞችን በማፍረስ እኩይ ተግባር መሰማራቱ የታየ ነው። የሀገር ሀብት ጉዳይ ከተነሳ ከሕዝቧ ቀጥሎ የኢትዮጵያ ሕልውና ሊመሰረት የቻለው በተፈጥሮ ሀብቷ ላይ መሆኑ ገሃድ ነው። በመሆኑም የተፈጥሮ ሀብትንና የአካባቢን ደህንነት መንከባከብ በብሔራዊ ፖሊሲ ደረጃ የሚታይ ሊሆን ይገባዋል። ወንዞች፣ ሐይቆች፣ ኩሬዎች፣ ፏፏቴዎች፣ በውስጣቸው የሚኖሩ ተንቀሳቃሾች፣ አፈሩና አየሩ፣ የዱር አራዊቱና እንስሳቱ፣ አዕዋፍ፣ ደኖች የኢትዮጵያ ሕዝብ የጋራ ሀብት ንብረቶቹ ናቸው። በመሆኑም እነኚህን ብሔራዊ ሀብቶች ተንከባክቦ መያዝ የዜጎችና የመንግሥት ኃላፊነትና ግዴታ ሊሆን ይገባዋል። የአየር ብክለት፣ የአፈር መሸርሸር፣ የደኖች መመንጠር፣ የአራዊት መጨፍጨፍ፣ የአዕዋፍና ዱር አራዊት መሰደድ፣ የጫካዎችን መቃጠልን ሁሉ ለመከላከል የሚያስችል ብሔራዊ ፖሊሲ አውጥቶ በተገቢው መንገድ ተግባራዊ እንዲሆን እንፈልጋለን። የመለስ ቡድን ግን ገና ጫካ ሸፍቶ ሳለ ጀምሮ የሀገርን የተፈጥሮ ሀብት ሲያጠፋና ለባዕድ ሲሸጥ የከረመ ደንታቢስ አገዛዝ ነው። ከጥንት ጊዜ ጀምሮ የሀገሩን ነጻነት፣ ሉዓላዊነት፣ ዳር ድንበርና የራሱንም አንድነት ሲያስከብር የኖረው መላው የኢትዮጵያ ሕዝብ እንደነበር በታሪክ የተመዘገበ ለመሆኑ ከወያኔ በስተቀር ሁሉም ዜጋ የሚያውቀው ነው። ከዚህ ታሪካዊ ሐቅ ተነስተን የሀገራችን ብሔራዊ የመከላከያ ኃይል ፖሊሲ በጠቅላላው የሀገሪቱን ዜጎች ተሳትፎና ጥቅም፣ ሥልጣንና ይሁንታን መሠረት ያደረገ ብሔራዊ የመከላከያ ሠራዊት መገንባት ለወደፊቱ ኢትዮጵያ የነጻነቷ ዋስትና መሆኑ እሙን ነው። ዛሬ የሀገር መከላከያ ሳይሆን የወያኔ ሥልጣን መጠበቂያና መከላከያ እንዲሆን ታስቦ በአንድ ብሔረሰብ የበላይነት ሥር የተቋቋመ ሠራዊት መኖሩ ሊካድ የሚችል አይደለም። እኛ የሀገር መከላከያ ሠራዊት ስንል በሀገሪቱ ሕገ መንግሥት መሠረት ተጠያቂነቱና ታዛዥነቱ በሕግ ለተቋቋመ መንግሥት ሆኖ የሀገሪቱን ነጻነትና የግዛት አንድነት ለመጠበቅ የሚችል በሙያተኝነት የሰለጠነ የመከላከያ ሠራዊት ማቋቋም የሀገሪቱ የመከላከያ ፖሊሲ ሊሆን ይገባል። ይህ ብሔራዊ የመከላከያ ሠራዊት ማንኛውንም ኢትዮጵያዊ ኢትዮጵያዊት ያላገለለ፣ በሕግ የተደነገጉትን መስፈርቶች በሚያሟላ ሂደት የተመለመለ የሰለጠነና የታጠቀ ጦር ኃይል ይሆናል ማለታችን ነው። ታማኝነቱና አገልግሎቱ በቀጥታ ለኢትዮጵያ ሕዝብ ሆኖ ታዛዥነቱ ደግሞ በኢትዮጵያ ሕዝብ ለተመረጠ ሕጋዊ መንግሥት ይሆናል። የኢትዮጵያ ጦር ኃይሎች አባላት፣ የፖሊስ ሠራዊትም ሆነ ሌሎች የመለዮ ለባሾች አባላት በሀገሪቱ የፖለቲካ ድርጅቶች አባሎች ሊሆኑ አይገባቸውም። ምንም ቢሆን በሀገራችን ግዛት የውጭ አገር ጦር ኃይሎች ሊሰፍሩ አይፈቀድላቸውም። የመከላከያ ሠራዊት አባላት ቀጥታ ተጠያቂነታቸውም ለመላው የኢትዮጵያ ሕዝብ እንጂ ለተለየ ብሔር ወይም የፖለቲካ ቡድን ፈጽሞ ሊሆን አይችልም። ይህ ድርጊት ከወያኔ ክስመት ጋር የሚያከትም ይሆናል። አገራችንም የማንኛውም ሀገር የጦር ጥገኛ አትሆንም። የብሔራዊ መከላከያ ፖሊሲያችን መሠረቱ ዓላማውና ግቡ የሀገራችንን ብሔራዊ ነጻነትና ክብር፣ የግዛት አንድነትና ዳር ድንበሯን ማስከበርና መጠበቅ ነው። የሀገራችን የውጭ ፖሊሲ በገለልተኛነትና ሰላምን በመፈለግ ላይ የተመሠረተ መሆኑ ለሉዓላዊነታችንና ለነጻነታችን ዋስትና ይኖረዋል ብለን እናምናለን። የውጭ ጉዳይ መርሆአችን የኢትዮጵያን ብሔራዊና ዘላቂ ጥቅሞችን በማስቀደም እና በመጠበቅ ላይ የተመሠረተ ሆኖ የተባበሩት መንግሥታት ድርጅትና የአፍሪካ ኅብረት ያጸደቋቸውን ዓለም አቀፍና አህጉራዊ ደንቦችንና ስምምነቶችን ማክበር ተገቢ ይሆናል። ከማንኛውም ሀገር ጋር በሰላምና በመተባበር በመከባበርና በመፈቃቀድ ላይ የተመሠረተ የዲፕሎማቲክ ግንኙነት በመሥረት የውጭ ፖሊሲያችን የማዕዘን ዋልታችን ይሆናል። አሉታዊ ገለልተኝነት ፖሊሲን በማስመር ከማንኛውም የዓለም ሀገሮች ጋር የሰላም፣ የባህል፣ የንግድ፣ የትምህርት፣ የሳይንስና ቴክኖሎጂ ወዘተ ስምምነቶች ማድረግና የሀገራችንን ሀገራዊ ጥቅም የማስፋፋት ነጻነታችን የተጠበቀ ይሆናል። ከጎረቤትና አካባቢ ሀገሮች ጋር በሰላም አብሮ የመኖር ፖሊሲያችን ሕያው ነው። ኢትዮጵያ በማንም ሀገር የውስጥ ጉዳይ ጣልቃ ለመግባት እንደማትሻ ሁሉ ማንም ሀገር ቢሆን በራሷ የውስጥና የውጭ ጉዳይ እንዲገባ አትሻም፣ አትፈቅድምም። ይህም ዛሬ ሰፍኖ ያለውን የወያኔ ተንበርካኪ መሪዎች ባህሪና ድርጊት የሚጻረር ይሆናል። የማንኛውም ሀገር የውጭ ፖሊሲ የዚያው ሀገር የውስጥ አስተዳደርና ፖሊሲ ቀጥተኛ ነጸብራቅና ውጤት ነው ብለን ስለምናምን የኢትዮጵያ ሀገራችን የውጭ ፖሊሲ በዓለም አቀፍ ደረጃ አክብሮትና ተቀባይነት እንዲያገኝ ከተፈለገ የውስጥ ፖሊሲያችንን በዴሞክራሲያዊ ሥርዓት መገንባት ግዴታችን ይሆናል። በዴሞክራሲያዊ ሥርዓት ላይ የተመሠረተ መንግሥት ማቋቋም ለኢትዮጵያና ለሕዝቧ የማዕዘን ድንጋይ እንደሚሆን የምናምንበት ነው። በሀገራችን ውስጥ የዓለም አቀፍ ሰብአዊ መብቶችን አዋጆች፣ ሕግና ደንቦች እንዲሁም ሌሎች የዓለም አቀፍ ስምምነቶችን ማክበር ማስከበር ለምናራምደው የውጭ ፖሊሲ ከበሬታ ተአማኒነትና ተቀባይነትን ያተርፍልናል ብለን ስለምንገምት የሀገራችን ዜጎች በዴሞክራሲያዊ ሥርዓት መብታቸውን መጎናጸፋቸው አማራጭ አይኖረውም። ለ21ኛው ምዕት ዓመት ለሀገራችን ያለን ራዕይ በብሩህ ተስፋ ላይ የተመሠረተ እንደመሆኑ ለኢትዮጵያ ሕዝብ የምንመኝለትን ሀገራዊ ፖሊሲዎችና የዴሞክራሲ ሥርዓት መስፈን የትግላችን መሠረት ነው። ሀገራችን በብዙ ብሔር ብሔረሰቦች ጸጋ የተጎናጸፈች መሆኗ ለብልጽግናዋ፣ ለጥንካሬዋ፣ ለነጻነቷና ለእድገቷ መሠረት ነው ብለን አጥብቀን እናምናለን። በመሆኑም በዜጎች እኩልነት ላይ የተመሠረተ የኢትዮጵያ ሕዝብ አንድነት የማይገፈፍ፣ የማይሻር፣ የማይናወጥና ለድርድርም የማይቀርብ የሀገራችን ሕልውና መሠረቱ፣ ማዕዘኑ፣ ዋልታና ማገሩ፣ ጣሪያውና ጉልላቱ ነው። ኢትዮጵያ የወያኔ መሪዎች እንደሚሉት የመቶ ዓመት ረጋ ሠራሽ አገር ሳትሆን የጥንታዊ ሥልጣኔ ባለቤት የነበረች ነጻነቷንና የራሷን ባህል፣ ታሪክ፣ ፊደል፣ ማንነትና ሰብዕና ጠብቃ የቆየች አፍሪካዊት ሀገር ነች። ይህም ማንነቷ እውን ሊሆን የበቃው ተዋዶ ተስማምቶ ተባብሮና ተከባብሮ ለዘመናት ባንድ ላይ በኖረው ታላቅ ሕዝቧ ተጋድሎና ማንነት ነው። የኢትዮጵያ ታሪክ ጠባብ ብሔረተኞች እንደሚሉት የትምክህተኞች ተረት ተረት ሳይሆን በአያሌ ዘመናት ሂደት በታላላቅ የታሪክ ደራሲያን ዜና መዋዕል የተመዘገበ በጥንታዊ ቅርጾቿና ታላላቅ ሐውልቶቿ ሕያውነት የተረጋገጠ በአበይት ሃይማኖት መጻሕፍት ማኅተም የታተመ ነው። የኢትዮጵያ ሕዝብ ለታሪኩ፣ ለነጻነቱ፣ ለባህሉ፣ ለታሪኩና ለሀገሩ ቀናኢ በመሆኑ ያለፈው ትውልድ እስካለንበት ዘመን ድረስ ይህችን አገር አቆይቶ ለዛሬው ትውልድ አስረክቦ አልፏል። የኢህአፓ አባላት ከመጀመሪያውም በፓርቲው ስር ተሰባስበው ትግል የጀመሩትና ላለፉት 35 ዓመታት ታላቅ መሥዋዕት እየከፈሉ በጽናት የቆዩበት ዐይነተኛው አብነት ይህችን ታሪካዊ ሀገር ለመገንባትና ለዲሞክራሲያዊ ስርዓት ለማብቃት ነበር። አሁንም ቢሆን ይህ በደምና አጽማቸው የተገነባውን ቃል ኪዳን አክብሮ ኢትዮጵያን ከዘረኞች ጥፋት አድኖ ታላቂቱን ሀገር ከመገንባት በቀር ሌላ የግልም ይሁን የትግል አጀንዳ የላቸውም። የፓርቲው ሀገራዊ ፖሊሲዎችም የተመሰረቱት በዚህ ብሔራዊ ራዕይና ቃል ኪዳን ላይ ነው። የአፓ ቆራጥ አባላት ከኢትዮጵያ ሕዝብ ጎን በመሰለፍ ሀገራቸውን ከጥፋት ለማዳን የሚጠበቅባቸውን መሥዋዕት ለመክፈልና የወያኔን መሪዎች አስወግዶ ዴሞክራሲያዊት ኢትዮጵያን ለመገንባት እየታገሉ ናቸውና ከግባቸው ሊያግዳቸው የሚችል አንዳችም ምድራዊ ኃይል እንደማይኖር በእርግጠኝነት ተማምነው ትግላቸውን ቀጥለዋል። የኢትዮጵያ ሕዝብ አቸናፊነት እርግጠኛ ነው። በተባበረ ትግል ሀገራችንን እናድን፣ እናቸንፋለን።